በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ናችሁ ልጆች? ደህና ናችሁ? አሜን። የአምላካችን እግዚአብሔር ስም የተመሰገነ ይሁን። ልጆች፣ ለዛሬ ሁለት ዝግጅቶችን ይዘንላችሁ ቀርበናል። በመጀመሪያ ግን እግዚአብሔር አምላካችን በመካከላችን እንዲገኝ ዝግጅታችንን በጸሎት እንጀምራለን። ሁላችንም በመነሳት ለጸሎት እንዘጋጅ።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ለዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በአሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ይሰርይልን ዘንድ ለዘላለሙ አሜን። ለአብ ለወልድ ለመንፈስ ቅዱስ ክብርና ምስጋና ይገባል፣ ዛሬም ዘወትርም መቼም ድረስ ከዘላለሙ አሜን።
ልጆች፣ በመጀመሪያው ዝግጅታችን እመቤታችን ቅድስት ድንግል ማርያም በሕፃንነቷ ወደ ቤተ መቅደስ እንዴት እንደገባች እነግራችኋለን። ተከታተሉን እሺ።
ማና እናት አባትሽ ቤተ እግዚአብሔር ወስደው ስለት የሰጡሽ መና ከሰማያት የወረደልሽ እጹብ ድንቅ የሆሽ ማርያም አንቺው ነሽ። ኦ እመ ክርስቶስ ማርያም አንቺው ነሽ። ኦ ወላዲተ አምላክ ማርያም አንቺው ነሽ።
ኢያቄምና ሐና የሚባሉ ባልና ሚስቶች ነበሩ። ሁለቱም እግዚአብሔርን የሚወዱ ደግ ሰዎች ነበሩ። ነገር ግን ሐና ልጅ መውለድ አትችልም ነበረ። ልጅም ስለሌላቸው በጣም አዝነው ይኖሩ ነበረ። ሁልጊዜ ወደ ቤተ እግዚአብሔርም እየሄዱ ልጅ እንዲሰጣቸው ልመና ያቀርቡ ነበረ። ለእግዚአብሔርም ልጅ ከሰጠኝ ለአንተ መባ አድርገን እሰጥሃለን ብለው ተሳሉ። እግዚአብሔርም ልጅ ሰጣቸው። ሐናም በግንቦት አንድ ቀን ከፀሐይ የምታበራ ልጅ ወለደች። ሕፃኗንም ማርያም ብለው ስም አወጡላት። ልጃቸው እመቤታችን ቅድስት ድንግል ማርያምንም በንጽህና ሲያሳድጓት 3 ዓመት ከተፈጸመ በኋላ በተሳሉት ስዕለት መሰረት ወደ ቤተ እግዚአብሔር መውሰድ እንዳለባቸው ተነጋገሩ። ለመንገድ የሚሆን ስንቅና ለቤተ እግዚአብሔር የሚሆን ስጦታ ሁሉ አዘጋጁ። ከዚያም ልጃቸውን ድንግል ማርያምን ይዘው ወደ ቤተ መቅደስ ሄዱ።
በቤተ መቅደስ የካህናት አለቃ የነበረው ካህኑ ዘካርያስ ተቀበላቸው።
ሐናና ኢያቄም ለእግዚአብሔር የገቡትን ቃል የተደረገላቸውንም ድንቅ ተአምር ነገሩት።
ካህኑ ዘካርያስም ለእግዚአብሔር የገቡትን ቃል ባለመርሳታቸው እጅግ ተደሰተ። ነገር ግን ወዲያው አንድ ነገር አሳሰበው።
ምን መሰላችሁ ልጆች? እመቤታችን በዚያ በቤተ መቅደስ ስትኖር ማን ይመግባታል ብሎ ነበር የተጨነቀው።
ወዲያው ከሰማይ ቅዱስ ፋኑኤል የተባለው መልአክ በሰው እጅ ያልተዘጋጀ ሰማያዊ ህብስትና መጠጥ ይዞ ወረደ።
በቤተ መቅደሱ ጣሪያ አካባቢ ወደ መሬት ሳይወርድ ከመሬት ትንሽ ራቅ ብሎ ቆመ።
ይህንንም በአካባቢው የነበረው ሰው ሁሉ ተመለከተ።
ካህኑ ዘካርያስን በመጀመሪያ እግዚአብሔር አምላክ ክብሩን በእነዚህ ሁሉ የእስራኤል ሕዝብ ፊት ሊገልጥ መልአኩ ላከብሎ አሰበና ከነበረበት ቦታ ወደ መልአኩ ቀረበ።
በዚህ ጊዜ ግን መልአኩ ቅዱስ ፋኑኤል ወደ ሰማይ ትንሽ ከፍ አለ።
ዘካርያስም መልአኩ ለርሱ እንዳልመጣ ገባውና ወደ ያቄምና ወደ ሐና ልጃቸውን ተመልሶ የመልአክ የተላከው ለዚህ የተባረከ ቤተሰብ ሊሆን ይችላልና እስቲ ልጃችሁን ይዛችሁ ሂዱ አላቸው።
እነሱም ወደ መልአኩ ሲቀርቡ አሁንም መልአኩ ወደ ላይ ከፍ አለባቸው። ካህኑ ዘካርያስ በዚህ ጊዜ የእስራኤል አምላክ ሕፃኑ እመቤታችንን እንዲመግብ የላከው መሆኑ ገባው። እናም ሐናና ያቄምን ሕፃኗን እዛው አስቀምጣችሁ እናንተ ተመለሱ አላቸው።
ሐናና ያቄምም እንደተባሉት እመቤታችንን እዛው አስቀምጠዋ ተመለሱ።
አዎ አሁን መልአኩ እመቤታችንን አቅፎ በአንድ ክንፉ ከልሏት ከሰማይ ያመጣው ንብስትና መጠጥ መግቧት እንደመጣ ሁሉ ወደ ሰማይ አረገ።
ካህኑ ዘካርያስና ሕዝቡም እግዚአብሔር ምግቧንና መጠጧን እንዳዘጋጀላት ተመለከቱ።
ካህኑ ዘካርያስ በፍጹም ደስታ እመቤታችንን ተቀብሎ ወደ ቤተ መቅደስ አገባት።
ይህ ቀን ታኅሳስ 3 ነበር።
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እመቤታችን ወደ ቤተ መቅደስ የገባችበትን ዕለት ታኅሳስ 3 ቀን በዓታ ለማርያም ተብሎ በታላቅ ድምቀት ይከበራል።
ልጆች እናንተን በዓሉ በያላችሁበት በማክበር ከእመቤታችንን በረከት ማግኘት ትችላላችሁ። እሺ
እመ ክርስቶስ ማርያም አንቺ ነሽ ወላዲተ አምላክ ማርያም አንቺ ነሽ።
ልጆች በመቀጠል ደግሞ ተረት እናቀርብላችኋለን። እሺ ጎበዞች በደንብ ተከታተሉ።
ተረት ተረት። በአንድ ዘመን የምድር አራዊት ሁሉ በአንድ ተራራ ስር በሚገኝ ሜዳ ላይ በአንድነት ይኖሩ ነበር። ምግባቸውንና የሚያስፈልጋቸውን ነገር ሁሉ ከዚያው ከሚኖሩበት አካባቢ እያገኙ በደስታ ለብዙ ጊዜ ሲኖሩ ቆይተው ከባድ በሽታ ገባና እንስሳቱ ይሞቱ ጀመር። በዚህ የተደናገጡት እንስሶች ለመጣባቸው በሽታ መድኃኒት ለመፈለግ ብዙ ሞከሩ። ነገር ግን ከነርሱ መካከል ማንም መድኃኒት ማግኘት አልቻለም። እንስሳቱም መድኃኒቱን እነሱ ሊያገኙ ስላልቻሉ ከተራራው ላይ ወደሚኖረው አንድ ጥበበኛ ሰው እንስሳቱ የተራራው ንጉስ እያሉ ወደሚጠሩት ሄደው መድኃኒት እንዲነግራቸው ለመጠየቅ ተስማሙ። ወደ ተራራው የሚያስወጣው መንገድ በጣም ቀጭን ስለነበርና ሁለቱን በአንድነት ማሳለፍ ስለማይችል ከነርሱ አንድ እንስሳ ተመርጦ እንዲሄድ ተወሰነ። የተመረጠችው ፈጣን ስለሆነች ቶሎ ደርሳ እንድትመጣ ብለው ጦጣ ነበረች። ጦጣም ተራራውን በፍጥነት ወጣችና ወደ ጠቢቡ ሰው ቤት ሄደች። እንዳገኘችውም የተራራው ንጉስ ሆይ፣ በዚህ በተራራው ስር የምንገኝ እንስሳት መሃል በሽታ ገብቶ ብዙ እንስሳትን እየጨረሰብን ነው። መድኃኒት ፈልገን አተናልና እርስዎ ጥበበኛ ስለሆኑ መድኃኒቱን እንዲነግሩን ከእንስሳቱ ተልኬ መጥቼ ነው አለችው። ጥበበኛውም መድኃኒቱን ነግሮ አሰናበታት። ጦጢትም ከቤቱ እንደወጣች መድኃኒቱን ለእንስሳት ለመናገር ቸኩላ በደስታ እየዘለለች ተራራውን እየወረደች ሳለ አንሸራተታትና እየተንከባለለች ሜዳው ጋር ደረሰች። ሜዳው ላይም ቆማ የመድኃኒቱን ስም ለማስታወስ ብትሞክር ምንም ነገር ማስታወስ አልቻለችም። ብዙ ብታስብም ማስታወስ ስላልቻለች እያዘነች ወደ እንስሳቱ ሄዳ የሆነውን ሁሉ ነገረቻቸው። እንስሳቱን በጣም አዘኑ። እንደገናም ጥንቸል ሄዳ እንድትጠይቅ ላኳት። ጥንቸልም ጥበበኛውን ሰው አግኝታ ጠይቃ ስትመለስ እሷም እንደ ጦጢት ለእንስሳቱ ለመናገር በጣም ጓጉታ ስለነበር ተራራውን በፍጥነት ስትወርድ ወደቀች። እናም የነገራትን ረሳችው። በዚህ አይነት ሁሉም እየሄዱ ሲጠይቁ፣ ነገር ግን መድኃኒቱን ለመናገር ከመቸኮላቸው የተነሳ እየሮጡ ተራራውን ሲወርዱ እየወደቁ የተነገራቸውን እየረሱ ተመለሱ። ምን ማድረግ እንዳለባቸው ሲመካከሩ እንስሳቱ ሁሉ ቀርፋፋ ስለሆነች ቶሎ ደርሳ አትመለስም ብለው ሳይልኳት የቀረችው ኤሊ ተነሳችና እሷ እንድትሄድ እንዲፈቅዱላት ጠየቀች። እንስሳቱም ይህን ሲሰሙ በጣም ሳቁባት። አሁን እኛ ፈጣኖቹ ሄደን ያልተሳካልንን አንቺ ሄደሽ መፍትሄ ልታመጭልን ነው እያሉ ሁሉም አሾፉባት። ቀጥለውም ግን መሄድ እችላለሁ ልሞክር ካልሽ ሂጂ፣ ግን ከመልፋት በቀር ምንም መፍትሄ እንደማታመጭ እርግጠኛ ነን። ደግሞም አንቺ በዚህ ቀርፋፋ ካሄድሽ ደርሰሽ እስክትመጪ እኛ ሁላችንም አልቀን ነው የምታገኝን አሏት። ኤሊም ልሞክር በማለት ወደ ተራራው ቀስ እያለች ወጣችና መድኃኒቱን ጠይቃ በዛ ቀስ ባለ እርምጃዋ ተራራውን ወርዳ ወደ እንስሳቱ ሄደች። እንስሳቱም ኤሊን ሲያዩ መቼም መድኃኒቱን ልትነግሪ እንደማትች አውቀነዋል፣ አንቺ ከሄድሽ እንኳን ብዙ እንስሳት ሞተዋል አሏት። ኤሊም መድኃኒቱን አውቀዋለሁ፣ የነገረኝንም አልረሳሁትም። መድኃኒቱን ፈልገን እናገኘውና የታመሙትንም እናድንበት አለቻቸው። እንስሳቱም ደግሞ ተዋሽናለሽ፣ እስቲ ካረሳሹ ንገሪን አሏት። ኤሊም የነገራትን የመድኃኒት አይነት ስትነግራቸው ሁሉም አዎ ልክ ነሽ፣ ለእኔም የተነገረኝ ይህ ነበር፣ ለእኔም ለእኔም እያሉ ሁሉም ረስተውት የነበረውን አስታወሱ። መድኃኒቱን ፈልገው አገኙና የታመሙትን አዳኑበት፣ እነሱም ከሞት ተረፉ። ልጆች ከዚህ ተረት ማንንም ሰው መናቅ እንደሌለብን እንማራለን። እንስሳቱ ሁሉ ተራ በተራ ወደ ጥበበኛው ሲሄዱ ኤሊንም ሳይንቋት ቢልኳት ኖሮ ብዙ እንስሳት ከመሞታቸው በፊት መድኃኒቱ ይገኝ ነበር።
በሉ ልጆች፣ በሚቀጥለው ሳምንት በሌላ ዝግጅት እስክንገናኝ ድረስ ደህና ሁኑ። ሺ ጆቼን ዘርግቼ ስጠብቃቸው